ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
our band exists from
ሩሲያ
የዩክሬን ላይ ያደረገችውን ወረራ ተከትሎ ለስደት ከተዳረጉት መካከል ፎሾ በተሰኘ ሙዚቃ ቡድን የሚታወቁት እህትማማቾች ይገኙበታል። የዛሬ ምሽት እንግዳችን ናቸው። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችን አምሹ። ወደ ቀዳሚ መሰናዶ እንሻገር። ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትሎ ለስደት ከተዳረጉት መካከል ፎሾ በተሰኘ ሙዚቃ ቡድናቸው የሚታወቁት ሶስት እህትማማቾች ይገኙበታል። አሁን ጀርመን ውስጥ የሚገኙት ትውልደ ኢትዮጵያን ሙዚቃ ጭንቀታቸው እንዲረሱ እየረዳቸው መሆኑን ይናገራሉ። የእህትማማቾቹ ወላጆች በቀድሞው ሶቪየት ህብረት ባገኙት የከፍተኛ ትምህርት እድል ከኢትዮጵያ ወደ ዩክሬን አመርተው በዩክሬን ሃርኬቭ ውስጥ ይኖሩ ነበረ። ከ30 አመታት በላይ በከተማዋ ውስጥ በህክምና ሙያ ላይ ተሰማርተው ሰርተዋል። በአሁኑ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርት ይገኛሉ። ጀርመን የምትገኘው ሳራ ፍሳዬ ከዚህ ቤተሰብ ጋር ታስተዋውቀናለች።
ፎሾ በሚል መጠሪያ ይታወቃል። ሶስት እህትማማቾች የሚገኙበት የሙዚቃ ቡድን በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ሁለት ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት አመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሃርከፍ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ስቱትጋርት የገቡ የቤተሰብ አባላት ናቸው።
አጠቃላይ ስኮላርሺፑ ለሶቪየት ህብረት የተሰጠ ነበር ለኢትዮጵያኖች እና ከኢትዮጵያ መጣን። ያው እኔ ሜዲሲን ያጠናሁት ከዛም ወደ ፒኤችዲ መጣሁ። ፒኤችዲን ወስጄ ስፔሻሊስት ካደረኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ ሀገር ነው። በኢኮኖሚካሊ ቆንጆ ሀገር ነው። ሶሻሊ መልካም ሀገር ነው።
ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ አለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከህክምና ስራቸው ጎን ለጎን ይሳተፉበት እንደነበር የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንደወዳት አድርጎኛል ይላሉ።
በበኩሌ ዩክሬንን ወዳታለሁ። በጣም ጥሩ ሀገር ነው። እንጃ እኔ ወደ ክርስትናውም ስለዘነበልኩ ይሆን አላውቅም። ከነሱ ጋር ቤተሰብ ነኝ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ፌስቡክ ይወዳቸዋል። እዛ ተምረው ተማሩ አደጉ። እንጃ በአዝነት አይሰማኝም። ዶክተር በጣም ነው የምወዳት።
ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በሕክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም ሁለት ዲግሪዎች አሏት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሶስቱም በጋራ በሂፕሆፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል።
our band exists from
2019 ዩክሬንን ወክለን በዩሮቪዥን ከግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል።
Something is Ethiopian, so we put it in our track. We're still in the journey to add more, and we are hoping that we're going to travel to Ethiopia.
አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያሏቸውን ሌሎች ክህሎቶች እየቀሰሙ የሚገኙት ሶስት እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ።
And the German government told us that your degrees are very good.
የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሙያችሁ እንድትሰሩ እንፈልጋለን ብለናል። በመሆኑም ነጻ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ ይሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው።
trying to make some music
ደግሞ ሙዚቃን ሰራለን።
We are all the same. Don't let your eyes deceive.
ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የደንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው በመጨረሻ ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ። በከፍተኛ የሐዘን ስሜት ውስጥ እንዳሉ
ሮኬቶች መፍሰስ ጀመሩ እና አካባቢው በሙሉ በሽብር ውስጥ ገባ። ልጆቻችንም ሰብስበን መኪናችንን አስነስተን ወጣን። ከግቢ ወጣን የት እንደምንሄድ አናቅም፣ ግን ምን ወሰነን የምን አገለግልበት ቸርች አለ በተጨማሪ የምናገለግለው እና እስቲ እዛ ሄደን እንረፍ ምን እንደሚመጣ እዛኔና በእንሞትም የሚያመረው ቤተክርስቲያን ውስጥ ነው የሚለውን ግምት ውስጥ ከተን ወደዛ ሄደን አንስነድ መንገድ ላይ ሮኬቶች ይፈሳሉ። በዛ ሰዓት ውስጥ እናልፈን ወደ ቸርች ሄድነው። እግዚአብሔር ታማኝ ነው ሸፍኖን እዛ ቸርች ገባን።
የቤተሰብ አባላት ባለፉት 2 አመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ መስጋናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ።
የጀርመን መንግስት በእውነት ለዩክሬናውያን ስደተኞች በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው ሁሉንም ማስደሰት አይቻለም። ያው ቀላል አይደለም። 1,300,000 ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ የምግብ ፍጆታን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር ይስጣቸው። እኛ በእንግድነት መቶ ሰውን መውቀስ አይገባም። የተሰጠንን ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው፣ አድሎ የለም። ጥቁር ነጭ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም። እኩል ነው የሚያደርጉት።
ፎሾ የሙዚቃ ቡድን መስራች እህትማማቾችም ከሁሉም በላይ ሙዚቃ ፎስ እንደሆናቸው ይገልጻሉ።
We came here, we were traumatized, and to be honest, what was a safe place for us was to do our concerts.
መጀመሪያ እንደመጣን በነበረውን ላፍተባብለን እኔ ሙሉን ጻፍኩት። በአሁኑ ወቅት ለወደፊት የምሰራቸው ቅሪጭ እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን።
Haters hit on me, meanwhile I'm making it's like it's a part of it, extra.
እነዚህንና
እና ሌሎች ታሪኮች ሙሉ ይዘት ከአውሮፓ ጉዞ መልሳችን እናቀርብላችኋለን። ጠብቁን። ለአሜሪካ ድምጽ ሳራ ፍሳዬ ከፍራንክፉርት ጀርመን።
ፈራና መሰግናለሁ። በመቀጠል ደግሞ ወደ ዩናይትድ ስቴትስ ወደሚመለሰን ዘገባ እንሻገራለን። ሀበሻ ማምስ በጎርጎዛያኑ 2014 ኗሪነቷን በሲያትል ዋሽንግተን ግዛት ባደረገች እናት የተመሰረተ ዲያስፖራ እናቶች በተለያዩ ጉዳዮች ዙሪያ የሚወያዩበት ዝግ የፌስቡክ ቡድን ነው። ቡድኑ በዓለም ዙሪያ ከ15,000 በላይ የሚሆኑ የዲያስፖራ እናት አባላት ያሉት ሲሆን በውጭው ዓለም ልጆችን ማሳደግ፣ ትዳር፣ ትምህርትና ጤናና ሌሎች ዘርፈ ብዙ ርዕሰ ጉዳዮችን እያነሳሳ ውይይት ይደረግባታል። ኤደን ገረመው ከገጹ መስራችና ተሳታፊዎች ጋር አጭር ቆይታ አድርጋለች።
ሀበሻ ማምስ ገጽን የጀመርኩት በጎረጎሲያኑ 2014 ለመጀመሪያ ጊዜ እናስሆን ነው። ያኔ ላደርግ የፈለኩት ነገር ከራሴ ባህል ጋር ተመሳሳይ ባህል ካላቸው ሀበሻ እናቶች ጋር መገናኘት ነበር። የመጀመሪያ ወንድ ልጅን ስወልድ እንኖር የነበረው ከከተማ ወጣ ብሎ ነበር። እኖርበት በነበረው ሰፈር የተለያየ ባህል ያላቸው ብዙ ሰዎች አልነበሩም። ልጅን ይዤ ቤተመጻፍትና መጫወቻ ቦታዎች በመሄድበት ጊዜ እኔንና የኔን ባህል የሚመስል ነገር ምንም አላየሁም። በዛ ላይ ደግሞ ከቤተሰብ አሜሪካ ውስጥ አድጌ ዩኒቨርሲቲ ገብቼ አግብቼ ለመውለድ የመጀመሪያ በመሆኔ ያየሁት ሰው አልነበረም። ስለዚህ ያበሻ ባህልን የሚጋሩና እኔን የማልፍበትን ጉዳይ የሚገባቸው ሌሎች እናቶችን ማግኘት ነበር የፈለኩት። በግል የፌስቡክ ቡድን መስርቼ ከሌሎች አካባቢ ካሉ እናቶች ጋር መገናኘት ጀመርኩ። ከዛ በአለም ዙሪያ ካሉ እናቶች ጋር የመገናኘት ሁኔታ ተከተለ።
የሀበሻ ማምስ ፌስቡክ ገጽ በአሁን ሰዓት ከ15,000 በላይ በአለም ዙሪያ የሚኖሩ ኢትዮጵያውያንና ኤርትራውያን አባላትን አፍርቷል። የካሊፎርኒያ ቤይ አካባቢ ነዋሪ ዮርዳኖስ ጸጋይ የገጹ አባል ሆና ብዙ አመታት ቆይታለች። ዮርዳኖስ በገጹ ላይ የሚነሱ ርዕሰ ጉዳዮችና የሚንሸራሸሩ የተለያዩ ሐሳቦች አድማሷን እንዳሰፉት ትገልጻለች።
So many different things. I mean, you can go on there and talk.
በዛ ያሉና የተለያየ ርዕሰ ጉዳዮች ላይ ይወያያሉ። ሰዎች መተው እንጀራ እንዴት ልጋግር ይላሉ። ከዛ ሌሎች በገጹ ገብተው በዚህ መልኩ ሞክሬው እኔ እንዲህ አድርጌ ተሳክቶልኛል ይላሉ። ሌላዋ ደግሞ መታ ይሄ ስራ እየሰራው ነበር እንዴት ባደርግ ይሻላል ብላ ትጠይቃለች። አሊያም ከማታቸው ጋር ችግር አጋጥሟቸው ሊሆን ይችላል። ወጥተው ምን ባደርግ ይሻላል ብለው ምክሪ ጠይቃሉ። እኔ አሁን በጣም የምወደው ነገር ስም ሳይታይ ጥያቄ መጠየቅ መቻሉን ነው። ምክንያቱም እናቶቹ እጅግ የግል በሚሉት ከባላቸው ጋር በተያያዘ አሊያም በፍች ጉዳይም ሊሆን ይችላል ሰው ማማከር ቢሹ አማራጩ እዛው አለ።
ዮርዳኖስ እሷም ራሷ በአንድ ወቅት በልጇ ላይ ላጋጠመ የጤና ችግር የተለያዩ የመፍትሄ አማራጮች ማግኘቷን ትገልጻለች።
My daughter was diagnosed with type 1 diabetes and I was so lost. It was like
ሴት ልጄ ታይፕ 1 የሚባለው የስኳር ህመም አለባት ሲባል በጣም ነበር ግራ ይገባኝ። እንደናት ተፈትኜ ነበር። ከዛ ገጽ ላይ ወጥቼ ልጅ የምትጠቀመው ለጤናዋ የሚያግዛት መሳሪያ እንዲህ ሆነብኝ ምን ማድረግ ይችላልው ብዬ ጠየቅኩኝ። ከመቅጽበት በዚህ ጉዳይ ላይ ብዙ መልሶች አገኘው። ሊረዱሽ የሚችሉ ታይፕ 1 የሚባለው የስኳር በሽታ ያለባቸው ህጻናትን የሚያሳድጉ ከዚህ ቡድን ውጪ የሆኑ ሌሎች ቡድኖች አሉ አሉኝ። ለኔ በቃ ይሄ የማላውቀው ተአምራዊ ግኝት ነበር። እኔም ራስኮ የበሽታው ታማሚ ነኝ። ነገር ግን ይሄንን መረጃ አላውቀውም።
በተመሳሳይ የቨርጂኒያ ግዛት ነዋሪ ሆነችውና አንድ ወንድ ልጅ ብቻዋን የምታሳድገው ብሌን ሙልጌታ ገጹን በጓደኛዋ ጋባዥነት ከተቀላቀለች በኋላ ብቻ ልጅ በማሳደግ ውስጥ የሚያጋጥሟትን ተግዳሮቶች ከሌሎች እናቶች ጋር መጋራት መቻሏን ገልጻ በተጨማሪም በተለያዩ ግዛቶች በተዘጋጁት የትውውቅ መርሃ ግብሮች ላይ በመሳተፍ ወዳጆች ማፍራት መቻሏን ትገልጻለች።
እኔ በእውነት ተገባ ላይክ single mom በሚለው ማለት ነው እና ብቻ በsingle mom group ላይ ብዙ single momዎች አሉ ሰፖርት አለው እንደዚህ ሲከፋሽም ወይም ደግሞ ለልጆች ልጅዋን 14 አመት ነው በጊዜው በትንሽ ልጅ ነበር የተለያየ ጸባዮች ስታይ ኦኒ ብቻ አይደለም እንደዚህ ሀፕን ያረጋል በሚለው እንደዚህ ነገር አለ። እንደገና ደግሞ ዲኤምቪ ውስጥ በተለይ አሁን ብዙ አበሾች ስለሆን የተለያየ ቢዝነሶች አሉ፣ የተለያየ ሰርቪሶች አሉ። የሆነ ነገር ብትፈልጊ ኢትዮጵያ መቀመላት ብትፈልጊ ሬስቶራንቶች እዚህ ቦታ በልቻለሁ በሚለው በቃ የተለያየ ኢንፎርሜሽኖች ነው የምንቀባበለው ማለት ነው። ሁላችንም በሞያም ቢሆን የምጠይቀውን ነገር እስከምችለው ድረስ እመልሳለሁ። እንዲሁም ደግሞ ሰውን ቢዝነስ አግኝቻለሁ።
ግጹ መስራች በሪ ገብረህይወት በሀበሻ ማምስ ገጽ ውስጥ የተለያዩ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ቡድኖች እንዲሁም ታዳጊ ልጆቻቸውን ዩኒቨርሲቲ የሚልኩ ወላጆች እና በተለያዩ የጤና ርዕሰ ጉዳዮች ላይ የሚወያዩ ሴቶች ያሉባቸው ራሳቸውን የቻሉ ሌሎች ቡድኖች መኖራቸውንም ጠቁማለች። በዋናነት ግን ባለፉት ዓመታት በገጹ ላይ በተደጋጋሚ ሲነሱ ያስተዋለቻቸው ጥያቄዎች አሉ።
They have grandma, grandpa, aunt, uncle, cousin who live nearby.
ኤርትራም ሆነ ኢትዮጵያ ውስጥ ልጅ የሚወልዱ ሴቶች የአያት የአክስት በአጠቃላይ የቤተሰብ ድጋፍ አላቸው። እኛ ግን በውጭው ዓለም ይሄ አማራጭ የለንም። ቤተሰቦች ቢኖርም እንኳን ሁሉም የራሳቸው ስራ አላቸው። ስለዚህ ልጆችን ለማሳደግ ሀገር ቤት ያለውን የመሰለ ድጋፍ የለንም። እናም ልጆቹን ህፃናት ማቆያ ማስገባት ወይም ለሌሎች ሰዎች መስጠት አለብን። በዚህ ዙሪያ ተደጋጋሚ ጥያቄዎች እነሳሉ። ሌላው ደግሞ በብዛት በባህላችን የማንወያይበት ነገርና ተደጋግሞ የሚነሳው ድህረ ወሊድ ድባቴ ነው። በእርግጥ በባህላችን የራስ ቤት እንክብካቤ እስከ 40 እና 80 ቀናት ድረስ አለ። ነገር ግን እሱ እዚህ የለም። ያም እንዳለ ሆኖ ደግሞ አንዲት እናት ድህረ ወሊድ ድባቴ ሊኖርባት ይችላል። ነገር ግን በዛ ዙሪያ ግልጽ የሆነ ውይይት የለም። ይሄም ተደጋግሞ ለውይይት የሚቀርብ ነገር ነው።
ሀበሻ ማምስ በቀጣይ አመት ታህሳስ 2017 ዓ.ም ላይ 10ኛ አመቱን የሚይዝ ሲሆን ገጹና አጋር ተቋሙ አልማዝ ኤንድ ኮ በአለም ዙሪያ ያሉ እናቶች በአካልና በድረገጽ የሚገናኙበት በቀናት የሚቆይ እናቶች ጉባኤ ለማድረግ በእቅድ ላይ እንደሚገኝ በሪ ገብረህይወት አጋርታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን አመሰግናለሁ። ሳሊ ዳምራት ገዛኸኝ የገጠርና የከተማ መስተጋብርን ተመስጦና ተፈጥሮን በሚመለከቱ የስነ ጥበብ ስራዎቹ ይታወቃል። ከጋቢና ቪኦኤ ጋር ያደረገው ቆይታ በመቀጠል ይቀርባል።
ድሮ ልጅ ሆኜ ማስታውሰው እኔ በጣም ህፃን ሆኜ ድንጋይ እየደራረብኩኝ ቆርቆሮ ላይ መሬት ላይ አፈር ላይ እና በጭቃ በመናምን ከበፊት ጀምሮ ሰራ ነበር እንግዲህ ሳስታውስ። ከዛ በኋላ ደግሞ ኤሌመንተሪ ትምህርት ቤትም እንደዚሁ በገባው ጊዜ በጣም ማስታውሳቸው ሰብጀክቶች እነዚህ ናቸው፣ ስዕል፣ ስፖርት፣ ሙዚቃ እነዚህ ላይ ነበር በደንብ እምሰራው። ከዛ ደግሞ ሃይ ስኩልን ስገባ በአጠቃላይ ስሜቴ እንደዚሁ የስነ ጥበብ ነገር ላይ ነው። ከዛ ወደ አርት ስኩል ገባው ማለት ነው። እንደገና ደግሞ አርት ስኩል በ1992 ከወጣው በኋላ እንግዲህ በዚህ በ23 እና 24 አመት ውስጥ እንደዚሁ በስቱዲዮ ሰዓሊነት ከሰዓሊዎች ጋር አብረን የተለያዩ ስቱዲዮዎችን ክሬት ያደረግን ለምሳሌ እንደ ናስ ስቱዲዮ፣ እንደገና ደግሞ ነጻ አርት ቪሌጅ እንደዚሁ 11 ሰዓሊዎች እየሆንን ራሳችን ስዕሉን ምኑን እየሰራን እንደገና ደግሞ የተለያዩ የስነ ጥበብ አክቲቪቲዎችንም ደግሞ እንደዚሁ በዛ በነጻ አርት ቪሌጅ ውስጥ ከተለያዩ ሰዓሊዎች፣ ገጣሚዎች፣ ህፃናቶች እንደዚህ ስዕል እያስተማርን የራሳችንን ኤግዚቢሽን እያደረግን እንግዲህ እስካሁን በዚህ በ23 እና 24 አመት ውስጥ በዚህ ስራ ውስጥ ነው እንግዲህ ያለ ነው።
እንግዲህ ታምራት ስራዎችህ አይነግቡ ከመሆናቸው ተሻግረው የተለያዩ መልእክቶችን የሚያስተላልፉ የራሳቸውን ሐሳብ የተሸከሙ ናቸው። ስራዎችህ በምን በምን ጉዳዮች ላይ በዋናነት እንደሚያተኩሩ እስቲ ለአድማጮች አጋራልን።
የኔ ስራ በብዛት የሚያተኩረው ምንድነው? አጠቃላይ አሁን የገጠር ማህበረሰብ ህይወት ስንል የምናስበው ብዙ ነገር አለ። ባህል አለ፣ ምግብ አለ፣ መንፈሳዊነት አለ፣ ክነንጻ አለ፣ በጣም ብዙ ነገሮች አሉ። ከነሱ ብዙ እዛ ውስጥ ጥናት አረጋለሁ፣ እዛ ውስጥ ያሉትን ነገሮች አጠናለሁ። እንደገና ደግሞ በአጠቃላይ ደግሞ ከተማ የምትለው ይሄ አርባን የምትለው ደግሞ አለ። ከተማ ላይ ያለው ስለ ልቦና እውቀት፣ ኪነ ህንጻ፣ መንፈሳዊነትን በለው ፍልስፍና፣ እነዚህ ነገሮች ሁለቱ ጋር ያለውን ዓለም አንድ ላይ በመደባለቅ እኔ ውስጥ ልክ እንደያወራ ወደ ውጭና ወደ ውስጥ እንደመተንፈስ ሆኖ እንዲሰሙኝ ነው። ብዙ ጊዜ ምርምር ማድረገው ሁለቱ ዓለሞችን አንድ ላይ አቀናኝቼ አንድ ስሜት አንድ መንፈስ ሆኖ በውስጤ እንዲሰሙኝ ነው በብዛት የምሰራውናም ከሱ ነው መነሻዬ።
በአንዳንድ ስራዎች ደግሞ የአየር ንብረት ለውጥን የከባቢ አየር ሁኔታንም የሚመለከቱ የክዋኔ ጥበባትን ተከውናለ። ወደነዛ ጉዳዮች የመስተባበር ምክንያቱ ምንድነው? በተለይ ፐርፎርማንስ አርት ወይንም ደግሞ የክዋኔ ጥበብ በሚባለው ዘርፍ ከመታደርገው እንቅስቃሴ ጋር የተያያዘ ነው?
አዎ ምንድነው እንግዲህ እነዚህ ሁለቱን ከተማንና ገጠርን በመታሰብ ጊዜ የተለያዩ ነገሮች አሉ። በከተማው ውስጥ ያሉ ዕቀቶች ኢንዱስትሪዎች የተለያዩ ነገሮች አሉ። ደግሞ በገጠር ያለው ማህበረሰብ ከአካባቢው ጋር እንዴት ነው የሚኖረው ይያልኩ ሳጠና እንደገና በጣም ከኔቸር ጋርና ከተፈጥሮ ጋር በጣም ፍሬንድሊ ሆኖ የምታይበት ሁኔታ አለና ወደ ከተማው ጋር ደግሞ ስትመጣ የተለያዩ ደግሞ የኢንዱስትሪ ጉዳዮችን የተለያዩ ዕቀቶችንና ቴክኖሎጂካሊ ሆኑ ነገሮችም ደግሞ አሉ። የነሱ ደግሞ ግብአት ለተፈጥሮ ምንድነው የሚሰጠው ከኢንቫይሮንመንት ጋር ከአካባቢው ጋር ካጠቃላይ የሚለውን በማሰብ ሁለቱ ለተፈጥሮ ያወጡትን ያዋጡትን ነገሮች አብሬ በማስቀመጥ ከተመልካች ጋር የራሳቸውን ግምት እንዲሰጡበት እንደዚህ አቀርባለሁ ማለት ነው። አንዱ አሁን ለምሳሌ ከኢንቫይሮንመንት ብቻ ሳይሆን አሁን ኢንቫይሮንመንትንም ይዞ እንደገና ደግሞ ከማህበረሰቡ ከተፈጥሮ ጋር ያለው ቁርኝት ከእጽዋት ጋር ያለው ቁርኝትን እንደገና ደግሞ የከተማው እንዴት ነው ከእንደዚህ ጋር ያለው ቁርኝት የሚለውን ሁለቱን ሁልጊዜ መርጃ አድርጌ እኔ ውስጥ ባላንስ መሆን አለባቸው። የአንደኛው ወይ የሌላኛው ዶሚናንት ሳይሆን ሁለቱ ተመጋግበው ለተፈጥሮም ለአካባቢውም ለአጠቃላይ ስነ ምህዳሩ ፖዚቲቭ ነገርና የሚሰጥበትን ነገር ነው ብዙ ጊዜ ምርምር ማደርገው።
ታምራት ከዚህ በተጨማሪ የተለያዩ ባህሎችን መሰረት በማጥናት ፊደላትን ተፈጥራለህ ውጋፍ ትለዋለህ አንተ። የውጋፍ መነሻ ምንድነው? አላማውስ ምን ነበረ? የነዚህን ፊደላት መፍጠርህ ግቡ?
የሰሌ መነሻ ኢንዲጂነስ ማህበረሰብም ይሁን የከተማው ማህበረሰብም ይሁን እንደገና ደግሞ በገጠር ያለው ማህበረሰብም በማጠና ጊዜ ምግቦቹን አለባበሱን ስነቃሉን ያውን ያልኩን ያጠቃላይ በዛ በከተማው እንደገና ተቆፍሮ የሚገኝ ይሄ ባህላዊ ወይ ዘመናዊ ኪነ ህንጻዎችን እነዚህ አይነቶችን ነገሮችን ወደ ስዕል የሳመጣ የተለያዩ ፎርማት ይሆኑ ይመጣሉ። አንዳንድ ያሁን ለምሳሌ በአጠቃላይ የከተማን ስሜት ሰወክል የጂኦሜትሪክ ስሜቶችን ይዞ በከተማን ስታስብ በጣም ጂኦሜትሪካል የሆኑ መስመሮችና ላይኖች ነው የምታየው። እንደገና ደግሞ ወደ ገጠር ስትሄድ በጣም ኦርጋኒክ የሆኑ ናቹራል የሆኑ ሼፖችን ነው የምታየውና እነሱ ላይ በጣም በማተኮር እነሱ ደግሞ ስዕሌ ውስጥ ወደ ቅርጽና ወደ ሲምቦል ወደ ምልክት እየሆኑ ይመጣሉና በእንደዚህ በሁለቱም ውስጥ ያሉትን የተለያዩ ባህላዊ የሆኑ በሃይማኖታዊ የሆኑ የተለያዩ ብዙ ይሄ ነው የማይባል ብዙ ነገሮች አሉ። እነሱን ነገሮች ሳጠና ለነሱ ደግሞ የምልክት ወከላ ሰጣለሁ። አሁን ለምሳሌ በኮንሶ ውስጥ ያለ አንድ የመቃብር ቦታ ሊሆን ይችላል። እንደገና ደግሞ በሃዲያ ውስጥ ወይ በተለያዩ ጎሳዎች ውስጥ ያሉ የተለያዩ ባህላዊ ፍርድ ይሆን ይችላልና እነሱ ውስጥ ያለውን ያንን ስያሜና የዛ የባህላዊ ፍርድ ቅርጹን ከቅርጹ በመነሳት ወደ ሲምቦልና ወደ ጠልሰም ወደ ፊደል በማዞር እነዚህ ትንሽ የሆነ አንትሮፖሎጂካል የሆኑ ጥናቶችንም በተለያዩ ማህበረሰብ ውስጥ ያጠናው የስዕሌ ግብአት አደርጋቸዋለሁ። ወደ ፊደልነት ወደ ምልክትነት ከነዛም ይወጣሉ ማለት ነው።
ስራዎች የተለያዩ ቅርጾችና የተለያዩ ሁኔታዎችን የሚያሳዩ ናቸው። ከሸራና ከእንጨቶች የምሰራቸው ስራዎች አሉ። ከሸክላ ብቻ የምሰራቸው ስራዎች አሉ። ከጨርቃ ጨርቆች አሉ። ቀደም ብለህ በጠቀስከው ሁኔታ ደግሞ ፊደላትን በማዳቀል የምትፈጥራቸው ደግሞ የጥበባት ስራዎች አሉ። ስራዎችን ለመስራት ስትነሳ ከግምት ውስጥ የምታስገባው ወይንም ደግሞ የመጀመሪያ ግብ አድርገህ የምታየው የራስህን ስሜት ለማስፈር መፈለግ ነው ወይንስ ደግሞ ይሄ የምሰራው ስራ ለተመልካች ወይም ለታዳሚው መልእክት ሊኖረው ይገባል የሚለውንም ታስበዋለህ? ቅድሚያ የምትሰጠው እንዴት ነው?
ቅድሚያ የምትሰጠው እንግዲህ እኔ ራሴ እነዚህ በሁለቱን ዓለሞች እኔ ውስጥ እኩል ሆኖ እንዲሰሙኝ ይፈልጋለሁ። አሁን ለምሳሌ በአጠቃላይ አሁን የከተማው ዕውቀት ሲባልና የገጠሩ ዕውቀት ወይ ኢንዲጂነስ ማህበረሰብ ሰዎች ኮንትሪቢዩሽን ሲባል እነሱ ኮንትሪቢዩት የሚያደርጉት ነገር እኔ ውስጥ ልክ እንዳልኩ ወደ ውስጥና ወደ ውጭ እንደመተንፈስ ሆኖ እንዲሰማኝ ከመፈለግ እዛ ውስጥ ሙከራ ሳረክ ከዛ ቀጥሎ ነው ደግሞ ወደ ተመልካች ወደ አርት ወደሚወዱ ሰዎች የሚሄደው። መጀመሪያ የኔ ምርምር ነው እኔን እዛ ውስጥ ማስታረቅ ነው መጀመሪያ ማደርገው።
እምቅ ችሎታ በውስጣቸው ያሉ በርካታ ወጣቶች አሉ። ወደ ስኬት ለማምራት ግን ከምን መጀመር እንዳለባቸው ላያውቁ ይችላሉ። ካንተ ልምድ ተነስተህ አንድ ሁለት ነገር በለን፣ ምን ማድረግ አለባቸው?
ውስጣቸው ለመስራት የሚፈልገውን በሱ ላይ በጣም መታገልና በሱ ላይ መጠንከር ነው። አንድ ነገር ላይ የሚያደርግ ሰው ምንድነው ኢንስፓየርድ የሚያደርጋቸው ቢሰሩ እንዳይደክሙ የሚያደርጋቸው ነገር ሁሌም እሱን መፈለግ እያንዳንዱን የቀን ውሏቸውን በመነቃቃት እንዲውሉት ያደርጋል። እንደገና ደግሞ የሚያስቡት ታርጌት ላይም ራሱ በደስታና በመነቃቃት እንዲደርሱ ያደርጋልና የሚወዱትና ኤነርጂ የሚሰጣቸው ላይ እሱ ላይ በጣም መቆየትና ቢሰሩ ጥሩ ነገር ይመጣል ብዬ እሱን ነው ለምችለው።
እጅግ በጣም አመሰግናለሁ ታምራ ገዛኝ ሳሊነህ፣ እንዲሁም ደግሞ የክወና ጥበብ ባለሙያም ነህ። ለአድማጮቻችን ስላካፈልከን ሐሳብ ሁሉ በእጅጉ አክባሪ ነኝ። በጣም አመሰግናለሁ። መልካም ነገር ሁሉ ግጠመህ።
አመሰግናለሁ። እኔም አመሰግናለሁ አንተው። መልካም ቀን።
ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። በመቀጠል ደግሞ በኬንያ ለጽዳት የሚውሉ ምርቶችን ለማቅረብ እየተደረገ ስላለ አንድ የቴክኖሎጂ ጥረት እነግራችኋለሁ። ከሩቅ ለሚመለከት ሜሪ ናይሮቢ የግብርና ተረፈ ምርት እያስወገደች ብቻ ሊመስሉ ይችላል። ከዋና ከተማዋ ናይሮቢ ወጣ ብላ በምትገኘው ቲካ ከተማ ነዋሪ የሆነችው ሜሪ ግን ከስነ ምህዳር ጋር ተስማሚ ሆኑ የሴቶች ንጽህና መጠበቂያ ምርቶችን ወይንም ፓዶችን እያመረተች ነው። ለራሷ የሚሆን ጥሩ ጥራት ያለው ምርት ባለማግኘቷ ሜሪ በዙሪያዋ ባሉ ጥሬቃዎች የሚመረት መላ እንድታስስ አድርጓታል።
ሜይዝ ኢዝ አ ስቴፕል ኢን አፍሪካ ኤንድ ዲስ ኢዝ ዌይ
ማሽላ አፍሪካ ውስጥ የዘወትር ምግብ ነው። ይሄ ደግሞ ተረፈ ምርት ነው። ከገበያ ስፍራ ነው የማሰባስበው። እኒህ ያናናስ ቅጠሎችም ከዋናው ምርት ተርፈው የተጣሉ ናቸው። እነሱን ከየማሳው ሰበስባለሁ። ሁለቱን ስናጣመራቸው ለስላሳ የሆነ እጅግ የሚያምር የንጽህና መጠ በቂያ ፓድ መስራት እንችላለን። ምቾት አለው። ፈሳሽ ከመምጠጣቀሙ በተጨማሪ ዘለቄታ ያለውም ነው።
እነዚህ ግብርና ተረፈ ምርቶች ከተሰባሰቡ በኋላ በውስጣቸው ያለውን ቃጫ ለማውጣት ብሎም አገልግሎቱን ከጨረሰ በኋላ በተፈጥሯዊ መንገድ መበስበስ ወደሚችል ምርት እንዲቀየሩ በሚያደርግ ብርቱ የምርት ሂደት ውስጥ ያልፋሉ። የሜሪ ድርጅት ናያንጉ አፍሪካ ይባላል። የአፍሪካ ማህፀን የሚል ግርድፍ ትርጉም አለው። ምርቶቿ ጥሩ የደንበኞች አድናቆትን እያገኙ ነው። ናያምቡራ ማይና አንዷ ናት።
The difference was quite significant.
ትልቅ ልዩነት አለው። ጥሬቃው በጣም የተለየ ስለሆነ ደመና ላይ የተቀመጠው ይመስለኛል። የምታመርታቸው የንጽህና መጠበቂያዎች ለስላሳና ጥሩ የውሃ መምጠት አቅም ያላቸው ናቸው። ህይወት አድን የሆነ ይገኛል።
በ2019 የአውሮፓውያኑ ዓመት የአንዳንድ በገበያ ላይ ያሉ የወር አበባ ንጽህና መጠበቂያ ምርቶች ጥራት ጉድለትን በተመለከተ በኬንያ ማህበራዊ መገናኛዎች ላይ የጎላ ቅሬታ ተሰምቶ ነበር። የኬንያ ጤና ሚኒስቴር በሀገሪቱ ውስጥ የሚመረቱ የንጽህና መጠበቂያ ምርቶች ጥራትን ለማስጠበቅ ጥረት እያደረገ እንደሆነ አስታውቋል። ሜሪ የሷ ፈጠራ የኬንያ ሴቶችን ጤና ብቻ ሳይሆን የፋይናንስ ደህንነታቸውን እንደሚደግፍም ተስፋ አድርጋለች።
Period poverty is a global crisis, but because Africa has
የወር አበባ ንጽህና መጠበቂያ ምርቶች አለመኖር ዓለም አቀፍ ቀውስ ነው። አፍሪካ ከፍተኛ ቁጥር ያላቸው ትኩረት የተነፈጋቸው ሴቶች የሚኖሩባት አህጉር ናት። በዚህ ምክንያት ነው ድህነቱ ሴቶቻችንን በእጅጉ የጎዳው። ይሄ ግዚያዊ የሚባል አነስተኛ ኢንዱስትሪ ነው። በብዙ ስፍራዎች ሊበራከት ይችላል። ሴቶች ትክክለኛውን ጥሬቃ እንዴት መምረጥ እንደሚችሉ፣ ጥሬቃውን ወደ ንጽህና መጠበቂያ ምርት ሰዎች የሚቀይሩበትን ሂደት ለሴቶች ማሰልጠን እንፈልጋለን።
ከሁሉም ግን መልካሙ ነገር ምርቶቹ ከፕላስቲክ አለመሰራታቸው ነው። በዚህ ምክንያት በስነ ምህዳር ላይ ምንም ጉዳት አያስከትሉም። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።